go. Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። መስታወት አረጋው እዚህ ጋቢና አብራኛለች።
ሰላም እንደምን አመሻችሁ። በዛሬው ዝግጅት በውጭ ሀገር የሚኖሩ ኢትዮጵያውያን አፍሪካውያን አነስተኛ የአገልግሎት ክፍያዎችን ለቤተሰቦቻቸው እንዲያደርጉ የሚያስችል አዲስ ቴክኖሎጂ አዲስ መላ እናስተዋውቃችኋለን።
ይሄ ቴክኖሎጂ መላ ቴክኖሎጂ ሰርቪስ ፕላትፎርም ትልቁ መፍትሄና መቃወሚያ መላ ነው የሚፈጥረው። ትናንሽ ገንዘቦችን በተመጣጣኝ ዋጋ ለሚፈልገው ነገር ቀጥታ ማዋል ይቻላል።
የመላ አፕ ወይም አምድ ስራ አስፈጻሚ ሙኒር ዱሪ ነው። በሌላኛው ዘገባችን በእስር የሚገኙት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባና ከሳሻቸው አቃቤ ሕግ መካከል በፍርድ ቤት የተያዘውን የይግባኝ ክርክር እናቀርባለን።
በሌላ ወገን በማላዊ አዳጊ ሴት ልጆች ትምህርታቸውን ሳይጨርሱ እንዳይዳሩ የምትሰራ ወጣትንም ታሪክ ይዘናል።
I do not have APU there for me. It means that by now I'd be home in the village, married, having kids.
ይህንን የትምህርት እድል ባላገኝ ኖሮ ምናልባትም ቤት ቀርቼ ልጆች ከማሳደግ የዘለለ ህይወት አይኖረኝም ነበር። ለዕለት ጉርስ የሚሰራ የአንድ የገበሬ ሚስት ሆኜ ነበር የምቀረው።
በሌላኛው ዘገባ በኢትዮጵያ እጅግ ግዙፍ ለሆነው ወጣት ማህበረሰብ የሥራ ዕድል ለመፍጠር የተያዘውን የኢንዱስትሪ ልማት የሚዳስስ ዘገባ ማካተናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ከጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ሶማሊያ ዋና ከተማ ሞቃዲሾ ውስጥ ትናንት ሰኞ አንድ የቴሌቪዥን ጋዜጠኛ በቦምብ መገደሉ ተገለጠ። መሐመድ ኢብራሂም ጋቦ የተገደለው መኪናው ላይ በተጠመደ ቦምብ መሆኑን የሀገሪቱ የጸጥታ ባለስልጣናት ለአሜሪካ ድምጽ ሬዲዮ ተናግረዋል። ጋቦ ብዛት ያላቸው የሀገሪቱ አካባቢዎች የሚታይ የካልሳን ቲቪ የሚባል የሳተላይት ቴሌቪዥን ጋዜጠኛ ነበር። በዚህ የአውሮፓውያን አመት ሶማሊያ ውስጥ የተገደለ አምስተኛ ጋዜጠኛ መሆኑ ነው።
ትላንት ዩናይትድ ስቴትስ ኒውዮርክ ከተማ የምድር ባቡር ጣቢያ ውስጥ የተሰራ ቦምብ ያፈነዳው ሰው የሽብር አደጋ በመሰንዘርና የሽብርተኝነት አድራጎት በመደገፍ ወንጀል መከሰሱን የኒውዮርክ ከተማ ፖሊስ ዛሬ አስታወቀ። የ27 ዓመቱ ተጠርጣሪ አካዮድ ኡላህ መሳሪያ በመያዝ ወንጀልም ተከሷል። ኒውዮርክ ውስጥ የታክሲ ነጂ የነበረው የባንግላዴሽ ተወላጅ በዚፕና ቬልክሮ በሚሉት ማጣበቂያ ሰውነቱ ላይ ያሰረው ፈንጂ ሙሉ በሙሉ ሊፈነዳለት አልቻለም። የህግ አስከባሪ ባለስልጣናት በኢንተርኔት አማካኝነት የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ቪዲዮዎች ሲያይ እንደነበር የገለጹት ይህ ሰው ቦምቡን ለማፈንዳት የፈለኩት ዩናይትድ ስቴትስ የምታደርሰውን ወታደራዊ ጥቃት ለመበቀል ነው ሲል ለመርማሪዎች ነግሯል።
የደቡባዊ ዩናይትድ ስቴትስ ክፍለ ሀገር የአላባማ መራጮች ከፍተኛ ትኩረት በሳበው የመወሰኛው ምክር ቤት አባል ምርጫ ድምጻቸውን እየሰጡ ናቸው። የቀድሞ የክፍለ ሀገሯ የመወሰኛ ምክር ቤት አባል ጄፍ ሴሽንስ ለጠቅላይ አቃቤ ሕግነት ሲሾሙ የለቀቁትን መቀመጫ ለመያዝ የሚፎካከሩት በወሲባዊ ወከባ ፈጻሚነት የተወነጀሉት አወዛጋቢው ሪፐብሊካን ሮይ ሙር እና የቀድሞ አቃቤ ሕግ ዳግ ጆንስ ናቸው። የምርጫው ውጤት በሁለቱም የፖለቲካ ፓርቲዎችና በፕሬዚዳንት ዶናልድ ትራምፕ ላይ በሀገር አቀፍ ደረጃ አንድምታ እንደሚኖረውም ተገልጿል።
በመጨረሻም የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የንግድ መሪዎችና 50 የዓለም መሪዎችን ያሰባሰበና የአየር ንብረት ለውጥን ለመዋጋት የሚያስፈልገውን ወጪ ማጠናከር ላይ ያተኮረ ጉባኤ ዛሬ ፓሪስ ውስጥ ከፍተዋል። የዛሬ የመሪዎች ጉባኤ የተከፈተው ወደ 200 የሚጠጉ ሀገሮች የፓሪሱን የአየር ንብረት ስምምነት ከፈረሙ 2 ዓመታት በኋላ መሆኑ ነው። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ልምራ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በዛሬው ዘገባችን ወደ ሀገር ቤት ኢትዮጵያ ወይንም አፍሪካ አንስተኛ የአገልግሎት ክፍያዎችን ለመላክ የሚያስችል የክፍያ አገልግሎትን እናስተዋውቃችኋለን። በተንቀሳቃሽ ስልክ በሚጫን አምድ ወይም አፕ ወይንም በድረገጽ የስልክ የጤና ኢንሹራንስ የትምህርት ቤትና የመሳሰሉ የአገልግሎት ክፍያዎችን በቀጥታ ለማድረግ ያስችላል። ሄኖክስ ማስገርት ስርስሩን ይዟል።
በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን እንደዚሁም ሌሎች አፍሪካውያን ቅዳሜለት የሚወርደው በረዶ ሳያግዳቸው በአንድ ሐሳብ ዙሪያ ተሰባስበው የኢትዮጵያ ጃዝ ይሰማሉ፣ ይወያያሉ። ሁሉም የሚነጋገሩት ስለ መላ ነው። አሁን መላ የክፍያ አገልግሎት ሙኒር ዱሪ የክፍያ አገልግሎትና የመላ ስራ አስፈጻሚ ነው።
መላ በመጀመሪያ በአፍሪካ የመጀመሪያ ጊዜ ገንዘብን ለክፍያ መዋል ወይም ገንዘቦችን በተወሰኑ የክፍያ አገልግሎቶች የመክፈል አቅም መስጠት ማለት ነው። እስከዛሬ ያለው አብዛኛው የገንዘብ ወደ አገልግሎት የመላክ በአፍሪካ ደረጃ የሚታወቀው የአሁኑ ግን ሰርቪስ ለተወሰኑ አገልግሎቶችን የመክፈል አቅም እነዚህ አገልግሎቶች የውሃ የመብራት ሰክ ሊሆን ይችላል። የጤና ኢንሹራንስ ክፍያዎች፣ የትምህርት ቤት ክፍያዎች፣ የእድር ወይም የግሪቭመንት ክፍያዎች እና ኢንተርናሽናል የቶፓፕ ስራዎች ማለት ነው። ሬሚተንስ ወይም የገንዘብ ማስተላለፊያ ገንዘብ ሳይሆን የሚላከው ለቤተሰብ ለጓደኛና ለቤተ ዘመድ ቀጥታ የተወሰኑ ወጪዎችን የመሸፈን ማለት ነው። የገንዘብ መላክ ሳይሆን ቀጥታ በመክፈል የትምህርት ቤት ክፍያዎች ቀጥታ መክፈል፣ ለልጆች መክፈል ካለበት ወይም የጤና ኢንሹራንስ መክፈል፣ እነዚህ ነገሮች የመስራት ማለት ነው።
ወደ ኢትዮጵያ ወይም ወደ ሌሎች የአፍሪካ ሀገሮች በውጭ የሚኖሩ ዜጎቻቸው ለቤተሰቦቻቸው የሚልኩት ገንዘብ በዓመት ወደ 34 ቢሊዮን ዶላርስ ይገመታል በዓለም ባንክ። ይሄ ገንዘብ የሚላከው በከፍተኛ የአገልግሎት ክፍያ በተለይ ወደ አፍሪካ እስከ 9.7 ከመቶ የሆነ ዋጋ ተከፍሎበት እንደሆነ የዓለም ባንክ መረጃ ያሳያል። መላ እንደ አዲስ የንግድ ሐሳብ ይህንና ሌሎችን ችግሮች እንዴት እንደሚቀርፍ ሙኒር ዱሪ ያስረዳል።
ይሄ ገንዘብ አብዛኛው $100 to $150 በላይ ነው በአንድ ጊዜ የሚላከው ገንዘብ። እስከዛሬ ትልቁ ችግር $100 በታች የመላ ሁለት ነገሮች ነበሩ። አንደኛ የዋጋ ወይም የኮስት ወይም ምን ያህል ይከፈልበታል $100 በታች የመላ የሚለው አንደኛው ትልቁ ቻሌንጅ ነው። ሁለተኛው ደግሞ ትልቁ ቻሌንጅ የሚላከው ገንዘብ የሚፈለገው ሚላል የሚለው ናቸው። እነዚህ ሁለት ጥያቄዎች ነበሩ። ይህ የቴክኖሎጂ መላ የቴክኖሎጂ ሰርቪስ ፕላትፎርም ትልቁ መፍትሄና መጣ ወይም መላ የሚፈጥረው ትናንሽ ገንዘቦችን በተመጣጣኝ ዋጋ ለሚፈለገው ነገር ቀጥታ ማዋል ይቻላል። አሁን አፍሪካ ላይ ያለው ችግር ከ50 ዶላር በላይ በታች ላቅ ወይ ከተባለ ለምንድነው የሚላከው? ቀጥታ ደርሳሉ ለሚፈልገው ነገር ደግሞ ያዋጣናል ወይ $50 በመላ ከማስተር ጋር ብቻ በሚሆን ላለፉት 2 ዓመታቶች ወይም 3 ዓመት ለብዙ ጊዜ እየሰራን ነበር ነው። በተመጣጣኝ ዋጋ ለሚፈለገው ነገር እንዴት ይውላል የሚለው ነገር ነው። መላ ሰርቪስ ከመዝሙት ነገሮች ነው ለአድሬስ የሚያደርገው። በተመጣጣኝ ዋጋ ለሚፈለገው ነገር ትናንሽ ነገሮችን በመላ አገር ቤት የትም አፍሪካ ሀገር ውስጥ አገር ቤት ቀጥታ የሚከፈል ነገሮችን ማስተዋወቅ ፋሲሊቴት ማድረግ ነው።
ማይክ እንዳለ በዋሽንግተን ዲሲ የሚኖር የቴክኖሎጂ ባለሙያ ነው። ወደ ኢትዮጵያ ገንዘብ ይልካል።
ልክ እንደሌላው ሰው ወደ ኢትዮጵያ ገንዘብ ልካለው ለቤተሰቦች ለመርዳት። እንደምፈልገው ብዙ አለ፣ አስቸጋሪ ፋክቶች አሉ። መሄድ አለብ ብዙ ነው ኮስቱ ለመላክ። ቲንክ ሁሉ ነገር ስልኬ ላይ ካል አውል ቢ ኤብል ቱ ዱ ኢት ለመላክ ስላለ። ለምሳሌ አንዱ ያጎቴ ልጅ ኮሌጅ ሄደ ነበር የዛሬ 2-3 ዓመት በፊት እና አስታውሳለሁ ምን ያህል አስቸጋሪ ነበር በየወሩ አስታውሶ ለመላክ የሚሄድበት ትምህርት ቤት እና ብዙ ገንዘብ ደግሞ ስትልክ ችግሩ ምንድን ነው? የት እንደሚገባ አይታወቅም። ትንሽ ደግሞ ከላክ በቂ አይሆንም። ስለዚህ አስቸጋሪ ነው። ስለዚህ በመላክ አኪን ለትንሹ ያን የዛሬ 2 ዓመት እንደዚህ አይነት ፕሮዳክት ቢኖር ሊኖሩ አካውንት ፈጥሬ ክሬዲት ካርድን አስገብቼ በየወሩ እሱ ሊከፍል ይችላል፣ ሰርቪሱ ሊከፍል ይችላል።
ሄሎ፣ ሰላም ባላለሁ።
ያው ሁለታችንም ቤተሰቦቻችን ኢትዮጵያውያን ነን። ማሮቶች አሉ። ያው ለነሱ ምናልባት ሰርፕራይዝ ለማድረግ የተመቸት ይያልከፈን ይችላል። ስለዚህ ብር መላክ ላይኖር ግን ይችላል። ላይክ ትልቅ ብር ላይኖር ግን ይችላል። ወደ ኢትዮጵያ ስትልክ ያው ታውቃለህ ብዙ ብር ነው የሚጠበቅ። ግን አሁን የተመቸት ክፍያ ብቻ መክፈል ይችላል። ባለ ሰርፕራይዝ ካረጋቸው ስልክ ካርድ ልትሞላላቸው ይችላል። ባክ ደና ክፍያዎች ለመክፈል ይችላል። አይ ቲንክ ይሄ ነው ታፕ ጥሩ ነው። ላይክ ባለ ባክ ቤተሰቦች ተስደስ ይችላል። ላይክ እና ፈጥናን ልደርስላቸው ይችላል። በትንሹ ባለ አቅም መክፈል እንደምችል ይሰማል ማለት ነው።
እና ብዙ ገንዘብ ደግሞ አይደለም ባለ ዘሚናቸው የተለያዩ ክፍያዎች ናቸው። እሱን አስመልክቶ
በክፍያ ኩባንያ የተዘጋጀው መላ ያገልግሎት ክፍያ ከማስተር ካርድ ጋር በትብብር የሚሰራ ሲሆን ሌሎች እንደ ቪዛ፣ አሜሪካን ኤክስፕረስ እና የመሳሰሉ አገልግሎቶችንም ያካተተ እንደሆነ ስራ አስፈጻሚው ተናግሯል።
የተከታተላችሁት ትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ወደ ፍርድ ቤት ነው የምንሄደው። በቀጣዩ ዘገባችን በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ኤፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባና ከሳሻቸው አቃቤ ሕግ መካከል በፍርድ ቤት የተያዘውን የይግባኝ ክርክር ይመለከታል። ዛሬ ለፍርድ ቤቱ ክርክሩን ያቀረበው አቃቤ ሕግ አቶ በቀለ ገርባ ለዋስ መብታቸው መከበር የሰጡት ክርክር ተገቢ ያልሆነና ሕግን ያልተከተለ ነው ብሏል። መለስካቸው አማሃ ዝርዝሩን ይዟል።
ጠቅላይ አቃቤ ሕግ ትናንት ለፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በጻፈው የመልስ መልስ ተጠሪው አቶ በቀለ ገርባ ፍርድ ቤቱ ለዋስትና መብታቸው የሰጡትን መልስ ተገቢ ሕግን ያልተከተለ ነው ብለዋል። አቃቤ ሕግ በሰጠው መልስ እንደዘረዘረው ያቀረቡትን የዋስ መብት ጥያቄ ውድቅ ባደረገባቸው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት መደበኛ ያልሆኑት ዳኛ ማለትም የፍርድ ቤቱ ፕሬዚዳንት በተሰየሙበት ችሎት መሆኑን በማስታወስ አቶ በቀለ ገርባ ያነሱት ክርክር የሕግ መሠረት የለውም ብለዋል። የከፍተኛው ፍርድ ቤት ውሳኔም ፖለቲካዊ ነው ያሉት ተገቢ ያልሆነና ሕግን ያልተከተለ በመሆኑ ተቀባይነት የሌለው ነው ሲል አቃቢ ሕግ በማመልከቻው ተከራክረዋል። በመጨረሻም አቃቢ ሕግ የተጠሪን መልስ ውድቅ በማድረግ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የሰጠውን ውሳኔ በመሻር በፌዴራል ከፍተኛ ፍርድ ቤት የተሰጠውን ውሳኔ እንዲያጸና አመልክቷል። ሰበር ሰሚ ችሎት በጉዳዩ ላይ ውሳኔ ለመስጠት ለታህሳስ 17 ቀን 2010 ዓ.ም ቀጠሮ ቆርጧል። አቶ በቀለ ገርባ ቀደም ሲል በፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ተነፍጌያለሁ ባሉት የዋስ መብት ለጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት አቤት በማለት ይኸው ፍርድ ቤት በ30,000 ብር ዋስ በእስር ተፈተው ጉዳያቸውን በውጭ ሆነው እንዲከታተሉ ወስኖላቸው ነበረ። አቶ በቀለ ገርባ ከሌሎች ሦስት የኦፌኮ አመራር አባላት እና ሌሎች ተከሳሾች ጋር በሽብር ወንጀል ተከሰው የነበረ ቢሆንም የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት አቶ በቀለ ገርባ በመደበኛ ወንጀል ክስ እንዲከላከሉ መበየኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ከግማሽ በላይ የሚሆኑት የማላዊ አዳጊ ሴት ልጆች የሁለተኛ ደረጃ ትምህርታቸውን ከማጠናቀቃቸው በፊት ትዳር እንዲይዙ ይገደዳሉ። በ18 ዓመቷ ሁለት ወላጆቿን በሞት የተነጠቀች አዳጊ ወጣት ያኔ ትዳር እንድትመሰርት የቀረበላትን ጥያቄ አልፈልግም፣ በትምህርቴ ላተኩር ነው በማለት ወሰነች። ዛሬ ከራሷ አልፋ የሁለተኛ ደረጃ የትምህርት ዕድል ለማያገኙ ሴት የገጠር ወጣቶች ነጻ ትምህርት የሚያገኙበትን መንገድ በማመቻቸት ላይ ትገኛለች። ላሜክ ማሲና ከማላዊ ዋና ከተማ አቅራቢያ በምትገኘው ንሳሩ የገጠር ከተማ ያደረሰንን መስታወት አረጋው ይዛለች።
አትሲካና ፓል አለንዶ ሲተረጎም በእንቅስቃሴ ላይ የሚገኙ ወጣት ሴቶች የሁለተኛ ደረጃ ትምህርት ቤት በተለይም ከዝቅተኛ ገቢ ለተወለዱ አዳጊ ሴቶች ትልቅ ተስፋ ሆኗቸዋል። ኤሚሊ ጋሌታ በዚህ ትምህርት ቤት በነጻ ከሚማሩ ወጣቶች መካከል አንዷ ናት።
My parents could not afford to pay my
የኔ ቤተሰቦች ለሁለተኛ ደረጃ ትምህርት የሚያስፈልገውን ወጪ ለመሸፈን አቅም የላቸውም። ምክንያቱም ገንዘብ የሚያስገኝ ስራ ስለማይሰሩ ለዕለት ጉርስ ብቻ የሚሆን እህል የሚያመርቱ ገበሬዎች በመሆናቸው።
ትምህርት ቤቱ ሜሞሪ ቼዜዛ ሜዲሲ በተባለች ወጣት የተመሰረተ ነው። ይህች ወጣት ወላጆቿን በሞት ከተነጠቀች በኋላ በዘመዶቿ የቀረበላትን የትዳር ጥያቄ በእንቢተኝነት የተጋፈጠች ናት።
በቀጥታ ሜሞሪ ማግባት አለብሽ ብለው አልነበረም የጠየቁኝ። እርስ በርሳቸው ተነጋግረውና ተስማምተው ነው በመጨረሻ ማግባት እንዳለብኝ ውሳኔያቸውን ያሳወቁኝ። እናም እምቢ አላገባም አልኩ። ከዛ ወዲያ መብቴን ለማስከበር መታገል ጀመርኩ።
ከሶስት አመታት በኋላ ለሁለተኛ ደረጃ ትምህርቷ የሚያስፈልገውን ክፍያ የሚሸፍንላትን አጎቷን በሞት አጣች። እናም ትምህርቷን አቋርጣ ከወንድ አያቷ ጋር መኖር ጀመረች።
I was the only girl in the village, and when I asked about the other girls where they were, I was told they are all
በዛች መንደር እኔ ብቻ ነበርኩ አዳጊ ወጣት ሴት ልጅ። ሌሎች የተሄዱ ብዬ ስጠይቅ ሁሉም ትዳር እንደመሰረቱ ነገረኝ። እናም እኔ ቀጣዩት እንድሆን ይጠብቁኝ ጀመር።
ትዳር ከመመስረት ይልቁንም አዲስ በተከፈተው ሁሉም ለሴት በተባለ ሁለተኛ ደረጃ ትምህርት ቤት ውስጥ በነጻ ማገልገል ጀመረች። ከካናዳ በፈቃደኝነት ትምህርት ቤቱን ለማገልገል ከመጣች ካናዳዊት ወጣት ጋር ጓደኛ የመሆን እድሉም ገጠማት። በመጽሐፍ ቅዱስ ጥናት ዲግሪዋን ካጠናቀቀች በኋላ ሜሞሪ ለካናዳዊቷ ጓደኛዋ የሁለተኛ ደረጃ ትምህርት ቤት የመክፈት እቅድ እንዳላት ገለጸችላት።
ለአንዲት የትምህርት እድል ሩቅ ለሆነባት አዳጊ ወጣት የትምህርት ቤት ለህይወቷ የስኬቷ መጀመሪያ ነው።
ትምህርት ቤቱ ከፍተኛውን የትምህርት ወጪ ሽፋን የሚያገኘው ካናዳ ከሚገኘው ሮተሪ ክለብ ከተባለው የበጎ ምግባር ድርጅት ነው። ከ800 በላይ የሚሆኑ ወጣት አዳጊ ሴት ልጆች እንደ አውሮፓውያን አቆጣጠር ከ2007 ዓ.ም ጀምሮ ነጻ የትምህርት እድል አግኝተዋል። ትምህርታቸውን ያጠናቀቁት የቀድሞ ተማሪዎች በአስተማሪነት ሲያገለግሉ፣ ቀሪዎቹ ደግሞ የዩኒቨርሲቲ ትምህርታቸውን አጠናቀው በተለያዩ የሥራ መስኮች ላይ ተሰማርተዋል። ሜኒሲ ሳሙኤል በዚህ ትምህርት ቤት ከተማሩት መካከል አንዷ ስትሆን የዩኒቨርሲቲ ትምህርቷንም አጠናቃለች።
I do not have APU there for me. It means that by now I'd be home in the village, married, having kids.
ይህንን የትምህርት እድል ባላገኝ ኖሮ ምናልባትም ቤት ቀርቼ ልጆች ከማሳደግ የዘለለ ህይወት አይኖረኝም ነበር። ለዕለት ጉርስ የሚሰራ የአንድ የገበሬ ሚስት ሆኜ ነበር የምቀረው። ያን መሆን ደግሞ በጣም ነው የምጠላው።
በዩናይትድ ስቴትስ ከሚገኘው ኦክላሃማ ዩኒቨርሲቲ በመጣኔ ሀብት ምሩቅ የሆነችው ሳሙኤል በመንደሯ የሚገኙ ሌሎች ወጣቶች ራሳቸውን በስራ የሚያጎለብቱበትንና አሰሪና ሰራተኛ የሚፈጠርበትን መንገድ ለመክፈት እቅድ ይዛለች። ትምህርት ለሁሉም ለማዳረስ ፍላጎት ቢኖርም ትምህርት ቤቱ በሚገጥመው የገንዘብ እጥረት ምክንያት የተወሰኑት ከፍለው እንዲማሩ ያስገድዳል። ሜሞሪ ለአዳጊ ሴት ልጆች አገልግሎት የሚሆን ሌሎች ተመሳሳይ ትምህርት ቤቶች ለመክፈትና ወደ ኮሌጅ ደረጃውን ለማሳደግም የወደፊት እቅድ ይዛለች።
ዲጄ ፋድሱ እንደዜማው እናመሰግናለን። በነገራችሁ ላይ እስቲ ከጀርባ ከመሰማቸው ድምጾች መካከል መስታወት አራጋለች
በረጃቢ
ማሪ ጋር ባጃቢ ሞክቢላንተስ ወደ መጨረሻው ዘገባችን ይሆናል የምናልፈው። ኢትዮጵያ በጨርቃጨርቅ ኢንዱስትሪ ያላትን የገበያ ተወዳዳሪነት በመጠቀም በዘርፉ የመጣኔ ሀብታቸውን ለማሳደግ ከቻሉ ሀገሮች ተርታ ለመሰለፍ አቅዳለች። ኢትዮጵያን የአፍሪካዋ ባንግላዴሽ ለማድረግ መንግስትና የሀገር ውስጥ እንደዚሁም የውጭ ሀገር ባለሀብቶች እየሰሩ ይገኛሉ።
በሀገሪቱ በመገንባት ላይ ያሉት የኢንዱስትሪ ፓርኮችም አብይ አትኩሮት የጨርቃጨርቅ ኢንዱስትሪ ሆኗል። ዘገባው የሮይተርስ ነው። ሄኖክስ ማዝገር አጠናቅሮታል።
የውጭ ባለሀብቶች በተለይ ከቻይና፣ ቱርክና አውሮፓ ፊታቸውን ወደ ኢትዮጵያ ዙረዋል። ታዋቂው የስዊድን ልብስ አምራች H&M የልብስ ፋብሪካዎችን በኢትዮጵያ ለማስፋፋት በስራ ተጠምዷል። ለበርካታ ሰዎች የሥራ ዕድል የሚፈጥርና በማደግ ላይ ለሚገኘው የኢትዮጵያ መጣኔ ሀብት ደግሞ የኃይል ምንጭ ሆኖለታል። ኢትዮጵያ ከወራሪ የቅኝ ግዛት ኃይሎች ጋር ተዋግታ ነጻነቷን ባስከበረችበት የአድዋ ከተማ ዛፎች ዙሪያውን የተተከሉበት፣ ከመሃል የብረት ቆርቆሮዎች የከደኑት የአልሜዳ ልብስ ፋብሪካ ይገኛል። ስፍራው ከመዲናው አዲስ አበባ 1000 ኪሎ ሜትር ይርቃል። ላለፉት 13 ዓመታት በሥራ ላይ የቆየው አልሜዳ በሺዎች ለሚቆጠሩ ኢትዮጵያውያን የሥራ ዕድል ፈጥሯል። ከዛም በተጨማሪ ለሀገሪቱ ምጣኔ ሀብትም ከፍተኛ አስተዋጽኦ እያበረከተ ይገኛል። እንደ አልሜዳ ያሉ የልብስ ፋብሪካዎች የኢትዮጵያ ጨርቃጨርቅ ፋብሪካ ኢንዱስትሪ ለአምራቾች ያለውን የሥራና የገበያ ዕድል ያመላክታሉ። ሌሎችም መዋለ ንዋያቸውን ያፈሳሉ በሚል መንግሥቱ እየሠራ ይገኛል። ኢትዮጵያ የጨርቃጨርቅ ኢንዱስትሪዋ በዓመት $1 billion ከውጭ ገበያ የውጭ ምንዛሬ እንዲያመጣላት አቅዳለች። ከሁለት ዓመታት በፊት $100 million ምንዛሬ ያመጣውን ዘርፍ በአስር እጥፍ ለማሳደግ ያለመ ብዙ ፈተናዎች የሚጠብቁት የማስፋፊያ እቅድ ነው። አልሜዳ ጨርቃጨርቅ በአሁኑ ወቅት በቀን 21,000 ቲሸርቶችና 9,000 ያለቀላቸው አንሶላዎች፣ ጂንስ ሱሪዎችና ሸራና የወታደር መለዮ ልብሶችን በማምረት ላይ ይገኛል። ስዊድናዊ ኩባንያ H&M በዓለም ሁለተኛ ትልቁ የጨርቃጨርቅ አምራችና አከፋፋይ ነው። በኢትዮጵያ የናሙና ምርቶችን ሲሰራ ቆይቶ በመላ ሀገሪቱ ከአቅራቢዎች ጋር ያለውን ግንኙነት ለማስፋፋትም እየሰራ ነው። ድርጅቱ በኢሲያ ገበያዎች ያለውን ሥራ በጥቂቱ ወደ አፍሪካ በማዞር የገበያ ሥርዓቱን እንደዚሁም የምርት ጥራቱን ለማሻሻል አልሟል። አልሜዳና H&M በጋራ እየሰሩ ይገኛሉ። የፋብሪካ ሥራውም በስዊድናዊ ኩባንያ ብቻ ሳይሆን የሚሰራው ዙሪያውን የአምራችና አከፋፋዮች የሥራ የገበያ ትስስር ለመፍጠር አብረው እየሰሩ ነው። አልሜዳ ለምሳሌ ለH&M የምርቱን ታግ ሰርቶ ጥራቱ እየተመዘነ ይገኛል። ሥራው በቅንጅት የኢትዮጵያ ጨርቃጨርቅ ፋብሪካዎች ከሌሎች ዓለም አቀፍ የልብስ አምራችና አከፋፋይ ኩባንያዎች ጋር የሚሰሩት እንደሆነ የአልሜዳ ሥራ አስፈጻሚ ማህሪ ወልድ አረጋ ያስረዳሉ።
አብዛኛው ከዚህ በፊት የነበሩ ከኛ ጋር የሰሩ የነበሩ ከአሜሪካና ከአውሮፓ ነበሩ። አሁን ያለው ግን ከኛ ጋር ማለት ነው። አሁን በስራ ላይ ያለው ካረንትሊ H&M ነው። ይሄ ደግሞ ከስዊድን በአልማችን በአልባሳት በሁለተኛ ደረጃ የሚቀመጥ ድርጅት ነው። ትልቅ ድርጅት ነው። እነዚህ ናቸው የውጭ ማለት ነው። በብዛት ደግሞ ለሀገር ውስጥ እናመርታለን።
በዚህ አመት አልሜዳ ካመረታቸው ጨርቃ ጨርቆች ለወጪ ገበያ የዋለው 15% ይሆናል። በጠቅላላ 6.4 ቢሊዮን ብር በውጭ ምንዛሬ አስገኝቷል። በቀጣዩ አመት ደግሞ የውጭ ገበያ ድርሻውን ወደ 20% ከፍ ለማድረግ አቅዷል። አልሜዳ በፋብሪካው ትላልቅ የሽመና ማሽኖችን በመጠቀም የምርት ዋጋን ለመቀነስና በፍጥነት ጥራት ያላቸው ልብሶችን ለማምረት መቻሉን ነው ሥራ አስፈጻሚው ማህሪ ወልድ አረጋይ የሚያስረዱት። አልሜዳ አሁን 800 ቋሚ ሰራተኞች ሲኖሩት 450 ደግሞ በጊዜያዊነት ይሰራሉ። በዚህ ሥራ ከተሰማሩት ደግሞ 95% ሴቶች ናቸው። ዘውድ ብርሃን በወር 680 ብር እየተከፈላት አንድ የሽመና መሳሪያን ታንቀሳቀሳለች። ጊዜዋን በአግባቡ ነው የምትጠቀመው። በትርፍ ጊዜዋ ደግሞ ተማሪ ናት።
ና አሁን ሰዓቴራ በሰንዶ ማዘን ልጅሪ ትምህርት ታቃንፈላን ጫማ የሆነ ለሆ
እዚህ በማገኘው ደሞዝ ራሴን አስተዳድሬ በመማር ላይ ነኝ። የሚያስፈልጉኝን የቤት የምግብና የልብስ ወጪዎችን እሸፍናለሁ። ህልሜ ትምህርቴን ጨርሼ በፋብሪካው የሂሳብ ክፍል መስራት ነው።
ኢትዮጵያ ከፊል ሳሃራማ ከሆኑት የአፍሪካ ሀገሮች አምስተኛ ትልቁ ምጣኔ ሀብት አላት። በቅርቡ የኢትዮጵያ ምጣኔ ኬንያን ሲያልፍ የዓለም አቀፍ ባለሀብቶች ትኩረታቸውን ሰጥተው የሥራ ዘርፎችን በመመልከት ላይ ናቸው። አስቀድሞ በፍጥነት ሲያድጉ የቆዩ ምጣኔዎች ያላቸው የምጣኔ ሀብት ተሳትፎ እያነሰ ሲሄድ፣ አንዳንዶቹ ከውጭ የሚመጣ መዋለ ንዋይ መዳረሻ ለመሆን እየሰሩ ነው። እነዚህ ዓለም አቀፋዊ ሁኔታዎች ባለፉት ሁለት አስርት ዓመታት ከሰባት እስከ ስምንት ከመቶ ሲያድግ የቆየው የኢትዮጵያ ምጣኔ ምናልባት ሀገሪቱ በሚቀጥሉት 13 ዓመታት የመካከለኛ ገቢ ካላቸው ሀገሮች ተርታ እሰለፋለሁ ብላ ያወጣችውን እቅድ ሙሉ በሙሉ ከማሳካት ሊያግዳት ይችላል ሲሉ ተንታኞች ያስረዳሉ። በተለይ በመንግስቱ ፍጹም ቁጥጥር ስር የሚገኙ የገንዘብና ሰፋፊ የልማት ዘርፎች ቀልጣፋነትና የገበያ ተወዳዳሪነት በነጻ ገበያ ስርዓት ተፈትኖ ውጤት ያመጣል አጠያቂ ጉዳይ ነው። በኢትዮጵያ የፖለቲካ ስርዓት በተለይ ብሔርን ያማከሉ የፖለቲካ ፓርቲዎች የሚያስተዳድሩት መንግስት የሚኖረው አስተማማኝነት በተለይ ለዓለም አቀፍ ኢንቨስተሮች ገንዘባቸውን እንዲያፈሱ የሚሰጠው የገበያ ማስተማመኛ ሌላው አሳሳቢ ጉዳይ ይሆናል። በሀገሪቱ ከመንግስቱ የንግድ አስተዳደር ውጪ ያሉ ተወዳዳሪዎች ያለባቸው ፈተናም ለምጣኔ ሀብት እድገቱ በተለይ የግሉ ዘርፍ ተሳትፎ ላይ ፈታኝ ጉዳዮች ናቸው። በኢትዮጵያ በአሁኑ ወቅት የሚታየው የገቢ አለመመጣጠን፣ የሀብታምና ድሃው ማህበረሰብ ልዩነት መስፋት ሌላ አሳሳቢ አስተዳደራዊ የምጣኔ ጉዳዮች ናቸው። ሀገሪቱ ምጣኔዋ በፍጥነት አደገ እየተባለ በዓለም ቁጥር አንድ የነፍስ አድን እርዳታ ተቀባይ ሀገር ናት። መንግስቱ የሀገሪቱን ምጣኔ ሀብት አስተማማኝ እድገት ላይ ለማጽናት እንደዚሁም የዜጎችን ኑሮ ለማሻሻል ወጪ ገበያ ላይ ያተኮረ ፖሊሲ ቀርጿል። ቡና፣ የግብርና ምርቶች፣ ከብቶችና የመሳሰሉትን ተዋጽኦዎች ለውጭ ገበያ ማቅረብ። ኢንዱስትሪ በኢትዮጵያ ምጣኔ ሀብት ያለው ድርሻ ከአጠቃላይ ሀገራዊ ገቢው 4% ብቻ ነው። እንዳልመዳ ያሉ የጨርቃጨርቅ ፋብሪካዎችም መንግስት ዘርፉን ለማሳደግ ከያዘው ጥረትና ለተሳታፊዎች ከሚሰጡ ድጋፎች ተጠቃሚ ለመሆን ይፈልጋሉ።
ይሄ ካምፓኒ በዚህ ላይ መኖሩ ትልቅ የሆነ የመንግስት የገቢ ምንጭ ነው። እስካሁን አልመዳ ጨርቃጨርቅ ለመንግስት በአምስት አመት ውስጥ ማለት ነው በአምስት አመት ውስጥ እስከ 226 ሚሊዮን ብር ገቢ አድርገዋል። አሁን በየአመቱ እስከ 52 እየደረሰ ነው በየአመቱ ማለት ነው የገቢ የምናደርገው። ስለዚህ ትልቅ የገቢ ምንጭ ሆነናል እየሆንን ነው።
የኢንዱስትሪውን ዘርፍ የሚተነትኑ ባለሙያዎች አፍሪካ ውስጥ ከፍተኛ የሆነ የጨርቃጨርቅ ኢንዱስትሪ መስፋፋት ይፈጠራል ይላሉ። እንደ ኢትዮጵያ ያሉ ሀገሮች እስያ ሀገሮች የተመጠነ የገበያ ድርሻን በመውሰድ ለእድገታቸው ወሳኝ የሆነ የውጭ ኢንቨስትመንትን ለማግኘት እየሰሩ ነው። በእስያ ትልቋ የጨርቃጨርቅ አምራች የሆነችው ባንግላዴሽ ከሰራተኞች ክፍያና የሰራተኞች መብት ጋር ተያይዞ የመብት ተሟጋቾች እየወቀሷት ይገኛል። በተለይ በርካታ የጨርቃጨርቅ ፋብሪካ ሰራተኞች ላይ የደረሱ የእሳት ቃጠሎ ሞቶች ባንግላዴሽን ያለም አቀፍ ወቀሳ አስፋፍቶባታል።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ
ፌስቡክ አዘ አማሪክ ላይ አስተያየቶቻችሁን እንቀበላለን። #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
እናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዘር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ዲጄ ፋሱ ጋር በመሆን እንሰናበታለን።
መልካም ምሽት።